ኢትዮጵያውያን ውጤቱን በጉጉት የሚጠብቁት የፖለቲካ ድርድር በሰላም ይጠናቀቅ ዘንድ ምኞታቸውን እየገለጹ ይገኛሉ።
ደቡብ አፍሪካ በተቀሩት የአፍሪካ ሀገሮች ላይ ተጽዕኖ የማሳደር አቅም አላት። በመሆኑም የሰላም ንግግሩ እዚህ በመደረጉ አንዳች መልካም ውጤት ያስገኝ ይሆናል ብዬ አምናለሁ።
ድርድሩ በሚካሄድበት በዛው በደቡብ አፍሪካ የሚኖሩ ኢትዮጵያውያንን አነጋግረናል። በምሽቱ የነሱን አስተያየት ወደ እናንተ የምናደርስ ይሆናል። በሌላ በኩል የምሽቱን አብይ ርዕስ ደግሞ የሚሆነው የቀጥታ የስልክ ውይይታችን ነው። የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከሰሞኑ ተወስዷል። ውጤቱ ሲመጣ ግን ወላጆች ልጆቻቸውን ወደ ተለያዩ ክልሎች በመላኩ ላይ ጥርጣሬ አላቸው። ብዙ ወላጆችም ልጆቻቸው ባሉባቸው ክልሎች እንዲማሩላቸው ምኞታቸው እንደሆነ ሲናገሩ ይደመጣሉ። በዚህ ዙሪያ በምሽቱ ከሁለት ወላጆች ጋር አጠር ያለ ውይይት እናደርጋለን። ሰዓት እንዳፈቀደ ሌሎች ዘገባዎችና ጥንቅሮችንም ወደ እናንተ የምናደርስ ይሆናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ቀጣዩን 30 ደቂቃ ኤደን ገረመው የማክሰኞ ምሽት የጥቅምት 22 2015 ዓ.ም መሰናዶን እየመራው አብሬያችሁ ዘልቃለሁ። ኤልያስ ማስማረም በምስልና ድምፅ ምህንድስናው አብሮኛል። ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ በከፍተኛ የትምህርት ተቋማት ውስጥ የሚነሱ የብሔር ግጭቶች ማየላቸውን በተለያዩ ጊዜያቶች የተሰሩ ጥናቶች ያመላክታሉ። ከዚህ በተጨማሪም በአሁኑ ሰዓትም ደግሞ በተለያዩ የሀገሪቱ ክፍሎች ያሉ ግጭቶችና ጦርነቶች ምክንያት በተለያየ ጊዜያት ትምህርት የሚስተጓጎል ሲሆን ወላጆችና ተማሪዎችም በዚህ የተነሳ ለጭንቀት ይዳረጋሉ። በዚህ የተነሳም ወላጆች ከቅርብ ጊዜ ወዲህ ከወትሮ በተለየ መልኩ ተማሪዎችና ልጆቻቸው ባሉበት በተወለዱበት ቀዬ አካባቢ እንዲማሩላቸው ይፈልጋሉ። አንዳንድ ወላጆችም ልጆቻቸው ርቀው እንዳይሄዱ ሲሉ ከአቅማቸው ውጪ ወይም ደግሞ ከአቅማቸው በላይ የሆነ ዋጋ እየከፈሉ ልጆቻቸውን በግል ኮሌጅ ያስተምራሉ። ለመሆኑ ይህን ችግር በመጪው ዓመታት እንዴት መፍታት ይቻላል? ምን መደረግስ አለበት ትላላችሁ ስንል ሁለት ወላጆችን ጋብዘናል። እንግዶቼ እራሳቸውን ያስተዋውቃሉ። የመጀመሪያዋ እንግዳዬ እናት ናቸው። ከድሬዳዋ ወይዘሮ አበባ ይሰኛሉ። ወይዘሮ አበባ እባክዎ እራስዎን ያስተዋውቁልኝ። እባክዎ ሙሉ ስሞትና ማንነቶትን ያስተዋውቁልኝ።
አበባ ዘነበ የምኖረው ድሬዳዋ።
እሺ እናት ነኝ። እሺ ወይዘሮ አበባ ጥሪያችንን አክብረው ስለተገኙ እናመሰግናለን። አበባ ዘነበ ይሰኛሉ። ሁለተኛው እንግዳዬ ደግሞ አቶ ብርሃኑ ናቸው፣ ከባህር ዳር። አቶ ብርሃኑ እርሶም እንዲሁ ራስዎትን ያስተዋውቅልኝ።
ብርሃኑ መላክ እባላለሁ፣ የባህር ዳር ነዋሪ ነኝ።
እሺ አቶ ብርሃኑ እርሶም ወላጅ አባት ኖት፣ ልጆች አሉት? እሺ አመሰግናለሁ ሁለታችሁንም፣ አቶ ብርሃኑም ወይዘሮ አበባም እጅግ አብዝቼ አመሰግናለሁ። እንግዲህ ወደ ውይይታችን ነው በቀጥታ የምንሻገረው። ኢትዮጵያ ውስጥ እንግዲህ መግቢያችን ላይ እንዳስተዋወቅ ነው በተለያዩ አካባቢዎች እና ቦታዎች በአሁኑ ሰዓት ግጭት አለ። ከዚህ ቀደም እንግዲህ እንደሚታወቀው ተማሪዎች በተለያዩ የሀገሪቱ ክፍሎች ያሉ ወደ ከፍተኛ የትምህርት ተቋማት ተመድበው በመሄድ ከ3 እስከ 7 ዓመታት ድረስ እንደየትምህርቱ አይነት ትምህርታቸውን ሲከታተሉ ቆይተው ከተለያዩ ብሔር ካላቸው ከተወለዱ ተማሪዎች ጋር ጓደኝነትና ወዳጅነት፣ የእድሜ ዘመን ጉርብትና እና ፍቅርን አፍርተው የትዳር አጋሮችንም ጭምር ይዘው ይመለሳሉ። አሁን ላይ ግን ይሄ ነገር እየቀረ ይመስላል። በተለይ ደግሞ ወላጆች ልጆቻቸውን ወደ ተለያዩ የከፍተኛ ትምህርት ተቋማት ወደ ክልሎች ለመላክ ትንሽ ጥርጣሬ እና 2-3 እያሰቡ ይገኛሉ። እዛ ላይ ሀሳብ አላቸው። ከዚህ አኳያ እናንተ ልጆቻችሁ የ12ኛ ክፍል ውጤት ከመጣላቸው በኋላ ወደ ተለያዩ ክልሎች ለመላክ ያላችሁ ቁርጠኝነት ምን ይመስላል? ከወይዘሮ አበባ ልጀምር። ወይዘሮ አበባ የእርሶ አስተያየት ምንድን ነው? ልጆ 12ኛ ክፍል ውጤት ሲመጣለት ይልካሉ ወይስ አይልኩም?
እኔ ባለት ደስ ይለኛል። ኖሮኝ ሳይሆን ደሃን በድህነት ያሳደኳት ሴት ልጅ ነው። ጎበዝ ተማሪ፣ የደረጃ ተማሪ ነው። አሁንም ውጤት እንደሚመጣ በተስፋ እንጠብቃለን። ግን የሀገሪቷ ሁኔታ ቀደም ሲል የነበሩ ነገሮች ብዙ አሉ። ይሄ ነው ብዬ መተርተር ባችልም ብዙ በየውስጣችን። ስለዚህ እኔ ልጅ መላክ አልፈልግም። እዚሁ በአካባቢዋ ቢሆንና ትጋቱ ትቆቃለ ሆኖም እንደሚሆን ብቻ በቃ እንደሚመጣ ተስፋ አለን። እሷም አላት እኔም አለኝ። እናት አንድ ናት ልጅ ሁለት ሶስት ያለው ራሱ ልኮ ስንት ነገር አሳልፈናል። መቼም ይታወቃል። ይሄ ነው ብዬ ባልዘይቅም ቅድምም ገልጬዋለሁ። አንድ ልጅ ልኬ ታዲያ እኔ ምን ይውጠኛ? እሷስ ባል ሰራችው ባልሆነ ነገሯ ለምን ተሰቃይብኝ ስላለፍ ብዬ ነው የተስፋ ማደርስ ምለው
ወደ በኋላ ላይ እንግዲህ የአቶ ብርሃኑን ማስተያየት እንስማና ስጋት ላይ የጣሏችሁ ያሉት ነገሮች ምን እንደሆኑ በአጭሩ ትነግሩኛላችሁ። አቶ ብርሃኑ የእርሱ አስተያየት ምን ይመስላል? ልጆችዎን ወደ ክፍለ ሀገር አሉ ከፍተኛ የትምህርት ተቋማት የመላክ ሀሳብ አሉት ወይ?
እንግዲህ በሁለት መልክ ነው የምናየው። የጸጥታ ችግር አለባቸው ተብለው የሚገመቱ አንዳንድ አካባቢዎች አሉ። ከክልሉ ውስጥም ሆነው ከክልሉ ውጭ ትምህርት ቤቶች በተለያዩ ምክንያቶች ጸጥታ ይጓደልባቸዋል የሚባሉ አካባቢዎች የሌላው ማስተማር ይመስለኛል። ልጆቻቸውን በቅርብ ማስተማር ይፈልጋሉ ወይም መላክ አይፈልጉም። ከዛ ውጭ ባሉት ግን በጥቅሉ ከአካባቢ ውጭ ወይም ከተማሩበት ቀያቸው ውጭ አልክም የሚል አመለካከት የለኝም። ምክንያቱም በርካታ ቦታዎችን ለመማር ለማስተማር ልጆቹን ልከው ለማስተማር የሚመቹ ቦታዎች አሉ። እንግዲህ የሚወሰነው በሚሄዱበት በሚመደቡበት ቦታ ይሆናል ማለት ነው።
እንደው አቶ ብርሃኑ እርሶ ላይ ልቆይና እንደዚህ የግጭት ያለባቸው ቦታዎች ወይም ደግሞ ግጭት የሌለባቸው ቦታዎች ብለው ያሰቧቸው እርሶ በጭንቅላቱ ወይ በሀሳቡ ከልጆቹ ጋር ተማክረው የያዟቸው ነገሮች አሉ ወይ? ከሆነስ ደግሞ ምን አይነት ነገሮች ናቸው ልጆችን ወደ ተለያዩ የከፍተኛ ትምህርት ተቋማት እንዲህ ግጭት ያለባቸው አካባቢ ላለመላክ የሚያስወስኑት ውሳኔዎች ምንድን ናቸው?
አሁን እንደሚታወቀው ያው በመንግስትም ኦፊሻል በሆነው አንዳንድ ቦታዎች ስነጥፍም ይቻላል ለመላክ ወደ በተወሰኑ ወደ ኦሮሚያ አካባቢ ወለጋ አካባቢ፣ ሁሉም ኦሮሚያ አይደለም፣ የተወሰኑ ኦሮሚያ አካባቢ ወደ ወለጋ አካባቢ የሚባል ቦታ አለ። አሁን በግጭት ምክንያት በሚታወቅ ምክንያት ምክንያቶች ያልተከፈቱባቸው የትግራይ ክልል አለ። እንዲህ አይነት ቦታዎች ላይ አማራም ላይ ክልል ሆኖ አልፎ አልፎ በደንብ በዚህ በአለው ወቅታዊ ችግር ያልተከፈቱባቸው የተወሰኑ ቦታዎች አሉ። በእነዚህ ቦታዎች ላይ ለመላክ እኔም ሆንኩ ሌላውም ህዝብ የሚያስበው በዛ ይመስለኛል። እና በእኔ በኩል በእነዚህ ቦታዎች ላይ መላክ አስቸጋሪ ነው ወይም ደግሞ ጉዳት ያመጣል ብዬ ስለማስብ፣ ከእነዚህ ቦታዎች ግን ንጹህ ሴት ናቸው ወይም ደግሞ ፈጣቸው የተሟላ ነው የተባለው አካባቢ ግን ለመላክ ብዙ ችግር የለም። እና በእነዚህ ላይ የተወሰነ ነው ማለት ነው። እንግዲህ በእንዲህ አይነት ሁኔታ ጊዜ የኔ የሚወስነው ያነዚ አካባቢ ቢደርስ ሌሎች ወይ ሁለተኛ አማራጭ ይወስዳለሁ ማለት ነው። ወይ ወደ ሌላ ቦታ ሴፍ ወደሆነ ቦታ፣ ግጭት ወደማይከሰትባቸው ቦታዎች እንዲዘወሩ ጥረት ላደርግ እችላለሁ። ካልሆነ ደግሞ በግል ተቋማት ሚኒስትሪያን የተለያዩ የትግል ተቋማት ስላሉ በእነሱ እንዲማሩ ማድረግ ነው ያለኝ አስተያየት ማለት ነው።
አመሰግናለሁ። ወይዘሮ አበባስ እንግዲህ በእርግጥ አንድ ልጅ ብቻ ናት ያለችኝ ብለዋል። እነዚህ አካባቢዎች ወይም ደግሞ ወደ ሌላ ክልል እንዳይልኩ ስጋት የፈጠረቦት ነገር ምንድን ነው?
ያው ቅድምም እንደተናገርኩት ብዙ ሰቆቃ አለ። ደረሱልን፣ ጎረቤትም ዘመዶችም አሉ እንደዚህ አይነት ሰቆቃ የደረሰባቸው። ስለዚህ ያንን በማሰብ ይህን አንድ ልጅ ልትል ያልግሽ በድህነት ያሳደግኳት ምንም ቢያምራትን ሳታስቸግረኝ ይደርሳልኝ እንደገና ወደዛ ልክ ይደርስባት እ የሚል ነገር አለ አለኝና ነው እንጂ ሌላ ብትሄድ እኮ ቅድም እንዳልኩት አገርም ያውት በእንደዚህ አይነት ምክንያት ነው። ወላጅም ምክንያት ያስፈልጋል አይደለ? አንድ ቦታ ወደ አንድ ቦታ ለምን? ስለዚህ ይህ እንደሆነ ነገር ስላለ ነው እንጂ ሌላ ምንም ነገር የለም። ይህ ወደፊታችን ያየነውን ነገር ስሚስል ነው
አዎ። በእርግጥ ሁለት አይነት ነገሮች ናቸው አሁን በዚህ ሰዓት ወላጆችን የሚያሰጓቸው። አንደኛው ባለፉት 5 አመታት የታዩ በዩኒቨርሲቲዎች ውስጥ ያሉ የተማሪዎች እርስ በርስ ግጭት በተለያዩ በብሔር ሊሆን ይችላል የሚነሱ ግጭቶች ናቸው። ሁለተኛው ደግሞ እንዲሁ ደግሞ ግጭት ባለባቸው አካባቢዎች ያሉ የትምህርት ተቋማት የከፍተኛ ትምህርት ተቋማትም ጋር መላኩ ከአካባቢው ራሱ የሚያሰጋ አለ እና ይበልጡን የሚያሳስባችሁ የትኛው ነው? ወይዘሮ አበባ ከርሶ ልጀምር።
መላኩ የሚያሳስበን
ከብሔር ግጭት አኳያ ነው የሚፈሩት ወይስ አካባቢው ላይ ጦርነት ያለባቸው ቦታዎች ናቸው ስጋት የሆኑበት?
አንዱ ያው በሀገር ያለው ግጭቱ ነው። ሁለተኛ ደግሞ በብዙ በግጭቱ ምክንያት ብሔር ለብሔር ነው ትምህርት ቤት የሚያጋጫቸው እና ከአሁን በፊት ሞተውም ሬሳ መጥቶልን የቀበር ነው አለ ጓደኞች የዘመዶች በራሱ ስንል የድሀ ቤተሰቦች ነው እና ያንን በማሰብ አሁን አመትም ብዬ የምለው እንደዚህ ጓደኞች የምንዳት ልጅ የሚሉን አንድ ናትና እንጂ
እሺ፣ አቶ ብርሃኑ ወደ እርሶ ልምጣ። ቀደም እንደጠቀስኩት ሁለት አይነት ግጭቶች ናቸው ያሉት። እርሶን የሚያሰጋው የትኛው ነው? ተማሪዎቹ ዩኒቨርሲቲ ውስጥ ገብተው እርስ በራሳቸው የሚጋጩት በተለያዩ ምክንያቶች የሚጋጩት እና ደም መፋሰሱ ነው ወይስ ደግሞ ጦርነት ባለባቸው ቦታዎች ወይም ደግሞ ግጭት ባለባቸው ቦታዎች ላይ ያሉ ዩኒቨርሲቲዎች መሆናቸው ነው?
አካባቢ ወይ ግጭት ያለባቸው አካባቢዎች መንግስትም በዛ በኩል አይመድብም። እኔ እስከሚገባ ድረስ የአካባቢያዊ ግጭት አለበት ጦርነት አለባቸው ወይም ደግሞ ኮንፍሊክት አለባቸው በሚባሉ አካባቢዎች መንግስትም እነዛን ነገሮች ሬዲ አድርግም አይመድብም። ብዙ ጊዜ የሚያጋጥሙ ሰውም የሚሰራ ሁላችንም እንትን የምለው በተለይ በነበሩበት ከ3-4 ዓመት በፊት በቅርቡም 1-2-3 ዓመት በፊት ዩኒቨርሲቲ ውስጥ ካምፓስ ውስጥ በሚደረጉ አላስፈላጊ ከአንዱ አካባቢ እንደ ብሔርም ልንለው እንችላለን ሃይማኖታዊ ይዘት ሊኖረው ይችላል እንዲህ ነገሮች በጥቃቅን ነገሮች እርስ በርስ ተማሪዎች በመጡበት አካባቢ የሚጋጭት ነው። ለእኔ የሚያሳስበኝ እነዛ ናቸው። በዩኒቨርሲቲ ውስጥ በሚደረጉ አላስፈላጊ ነው። በአብዛኛው አውቅብን ግጭት ኦፊሻል በሆነ ወይም በሚታወቅ ግጭት አካባቢ ካልሆነ በስተቀር ከተማሪ ግቢ ውጭ ያሉት የህብረተሰብ ክፍል የትኛውም አካባቢ ቢሆን ህብረተሰቡ በእንደዚህ አይነት ነገር አስቸጋሪ ወይም ለግጭቱ ለልጆች ለተማሪዎች ችግር ፈጣሪ አይደለም። እንደውም ሰፖርቲቭ ነው፣ ደጋፊ ነው የሚሆነው። ብዙ ጊዜ የሚሆነው ችግር የሚፈጠረው እዛው ካምፓስ ውስጥ ግቢ ውስጥ ነው እና ሁሉም ሰው የምንፈራው ወይም እንደ ወላጅ የምንፈራው ግቢ ውስጥ በሚፈጠሩ እርስ በርስ በተለያዩ ምክንያቶች በሚፈጠሩ ችግሮች ናቸው እና እኔ ከአካባቢው ይልቅ የዩኒቨርሲቲ ካምፓስ ውስጥ የሚፈጠረው ችግር ነው ብዙዎቻችን የሚያሳስብ ብዬ የማስበው የእኔም እምነት።
አመሰግናለሁ አቶ ብርሃኑ። ወይዘሮ አበባ እስቲ አሁን ደግሞ ስለ መፍትሄዎቹ እንነጋገር። መቼም ዘንድሮ ወላጆች የራሳቸውን ውሳኔ ወስነዋል፣ እንደያመጣጡ ሁኔታዎችን ያስተናግዳሉ። ግን ይሄ ነገር ሁሌ ሊቀጥል አይችልም። ብዙ ወላጆች እርስዎ እንደገለጹት የግል ትምህርት ቤት ልጆቻቸውን የማስተማር አቅሙም የላቸውም። ከዛ አኳያ መፍትሄ ያስፈልጋል። ዘላቂ መፍትሄ ከመንግስትም ሊሆን ይችላል፣ ከከፍተኛ የትምህርት ተቋማት፣ ከወጣቶቹ፣ ከራሳቸው፣ ከወላጆችም ምን መደረግ አለበት ይላሉ?
ያን እንግዲህ ያው የፋውን አይቷል መንግስትም ያውቃል። ማውቀው ነገር የለም አይደለ? አሁን ከአምስት አመት ልጅ የዚህ አምስት አመት ከዚህ ጀምሯል እና አሁን ደግሞ በዛ መንገድ ልዩ የድሀ ልጆች ያሉ እነኛ እንዳይተፋፈሉ ውጤት ያላቸው ልጆች ያሉ እነሱ ጥሩ ደረጃ ከተቺዎች ናቸው እና የሆነ አንድ መፍትሄ ቢያደርግ ቁጥጥሩን እንዲያጣብቀው የዛ አካባቢ ግጭት አያስል እናንተ ተማሩ ብሎ የሚለውን እንትን አቋቁምላቸው ይማሩን በልስ ደርሰ ቆንጆ ብዬ ላለ። ግን የኛ ግጭት የሀገሩ ግጭት የታወቀ ነው። እዛ ገብተው የሚጋጭ ሰላም ተሸኝቶ ሰላም ከሌላቸው እዛ ብሄር ምናምን ከፍተው ከተጋጩ አንዱ ለመማርና ለማደግ ይፈልጋል፣ አንዱ ደግሞ ወይም ዝም ብሎ ሊሆን ይችላል። ያ እንደዛ አይነቱን አይቶ ቢደላንት እንጂ ቆንጆ ነው ይላለኝ እና እንደ ድሮ ቆንጆ ደረጃ ቆንጆ መንገድ አስተካክሎ መንገድ እንትን ግን ቢማሩልን ደስ ይለናል። እኛ እዛው ገብተው አቅም እኮ ኖሮን አይደለም አይለዩም በሞት ስንል ነው እኛ የምናስቀራቸው። ልጆቹ ደግሞ ደስተለፈን የሚሉ ናቸው። ልክ ናቸው። እና አላመት ከወረቀትና ከፍት ልቶ ጋር ተቃምቀው ዛሬ እዚህ ቦታ ትሄዱ ምን ማለት ሱ ይከብዳል። በጣም ሞራሏ ይነሳብኛል። ግን ብዙ ነገሩን ተወያይተን ብዙ ነገሩን እሷም በትንሹ ይታቃዋለ ያ ያንን ስንል ነው እንጂ እኮ መቅረቱ እኮ ፈልገ ነው አለ አሁን ኑሮን እንደፈለግን የምናደርግላች ያደ
ምን ቢደረግ ደህንነት ይሰማዎታል? እርስዎ እንግዲህ በቀጣይ ወይም ደግሞ ሌሎች እናቶች በቀጣይ ምን ቢደረግ ደህንነት ይሰማቸዋል?
ሀገራችን ሰላም ሆኖ ትምህርት ቤቶችን ሰላም እንደ ድሮ ተዘጋግቶ ትምህርታቸውን ቢማሩልኝ ደስ ይለናል። እንደናትነት ከሰላም ሄደው ስልክም ስራ ሆኖ ስልክ እኮ እንደ መገናኘት ነው። በጆሮ ቢደማመጥም በአይን እንደታየኝ ነው። ከስልክም አቅም የማይኖርበት አካባቢ ይኖራል። ያ ጠፍቶ እንግዲህ ምን ይሆናል? ወላጅ እንደኔ ከሆነ እኔ ቤት ውስጥ አልቀመጥም። ምን አንድ ያለቅ
ኔትወርኩ ሲዘጋ ማለት ነው።
ለመጠበቅ መንግስት ተቋቁሞ ያንን ቢያረጋጋና ጥሩ ትምህርት ቢጀምር ቆንጆ ነው። ለሀገርም እንደ መንግስትም እንደ ህዝብም ብዬ ነው የምለው። ያን ተስፋ አድርጌ የምጠብቅ።
እሺ፣ አመሰግናለሁ ወይዘሮ አበባ። አቶ ብርሃኑስ መፍትሄ ይሆናል የሚሉት ምንድን ነው? ከወላጆችም ከተማሪዎችም ከመንግስትም
እንግዲህ የአንበሳውን ድርሻ መውሰድ ያለበት መንግስት ነው። የዛን አካባቢ ጸጥታ ማስተካከል እንጂ በምናወራው ቀልድ ቀላል ባይሆንም የዛን አካባቢ ለተማሪዎች ለመማር ለአስተማሩ ማስተማሩ ምቹ ሁኔታዎች መፍጠር የመንግስት ድርሻ ነው። ጸጥታ በመንግስት ስለሆነ ከዛ ቀጥሎ ያለው የዩኒቨርሲቲው ማህበረሰብ የካምፓሱ ነው። እሱም በተመሳሳይ የካምፓሱ የተማሪዎችን ደህንነት የማስጠበቅ ኃላፊነት ይኖርበታል። ኢኳል ኢምፖርታንት ወይም እኩል ደግሞ የሚሆነው ወላጆች ናቸው። አሁን ወላጆች እኛ ያስተማርናቸው ልጆች ምን አይነት ተማሪዎች ናቸው ወደ ዩኒቨርሲቲ ካምፓስ የሚሄዱት? ጸጥታ፣ ሰላም መማር፣ በሰላም መማር፣ ሰላም ፍቅር ማስተማር የእያንዳንዳችን ኃላፊነት ነው። ትምህርት ብቻ አይደለም። ትልቅ ብዙ አማራጮች አሉ። ልጆች ሊያድጉባቸው ትምህርት አለ። ወላጅ አንድ ትልቅ ነው። የእምነት ተቋማት አሉ። በእነዚህ አይነት ሁሉ እነዚህ ሳያልፍ ሳይነካ የሚያልፍ ተማሪ የለም። ከአንድ ሁሉ የወላጆችም ትልቅ ድርሻ አለበት። ግጭቶች በተለያዩ ምክንያቶች ሊመሰል በተራ ነገር መጋጨት ይቻላል። ግን አንደኛው ግጭትን እንዴት ኦቨርካም እንደሚደረግም ማስተማር ይኖርብናል። መማር አለባቸው። አንዱ ገፍቶ ቢመጣ ያኛው ሌላው እንዴት ቶለሬት አድርጎ ወይም ተቋቁሞ ግጭትን አላስፈላጊ ምክርትን መቋቋም እንደሚችል ማስተማር በስነ ልቦና ማነት የወላጆችም ኃላፊነት ነው እና እንደዚህ አይነት ሲተጋገዝ ነው ምንም እንኳን ትልቁን ነገር መንግስት ላይ እንደሚጥለውም የወላጆችም ኃላፊነት ትልቅ ኃላፊነት ሄደው ሲማሩ አንድ አካባቢ ለምሳሌ ነው የምኖርበት አካባቢ እዚህ ተምሮ ሃይስኩሉ ምን ጨርሶ እዚህ ዩኒቨርሲቲ ከሚማር ሌላ ቦታ ቢሄድ አካባቢን ኤክስፕሎር ያደርጋል ወይም ቱሪዝም ነው በርካታ ነገሮችን አካባቢ ይማራል። የዛን አካባቢ ባህል ምን እንደሆነ ራሱ በርቀት የሚሰማውን ነገር የዛ አካባቢ ነዋሪ ምን አይነት ሰው እንደሆነ ብዙ ነገሮችን የሚማርባቸው አማር እንደውም ጥሩ ነገሮች ቢሆን ሰዎች እኔም በምማርበት በነበረበት ሰዓት አሁንም ብዙዎቹን ወል ልጆች ከሌላ ቦታ ከተማሩበት ውጭ ሄደው መማርን ይፈልጋል። እነዚህ ነገሮች እስካሉ ድረስ እና አንዱ ከአንዱ ሲሄድ ሲቀያየር ነው ብዙ ነገሮችም እንደ ሀገርም ሀሳቦች የምንለዋወጠው እንደ ሀገር የምናየው አንድን አካባቢ ሌብል አናረግም ወይም ዝም ብለን ይህ አይነት ነው የሚል ነገር ሁሉ እናጣለን። እዛ ቦታ ስንሄድ የምናየው ተለይ ሊሆን ይችላል እና ወላጆችም ወደዛ እንዲሄዱ ተምረው ችግሮችን ኦቨርካም አድርገው እንዲማሩ ማድረግም ጥሩ ይመስለኛል። በእኔ አመለካከት ወይም አስተያየት ልጆች ከቤተሰቦቻቸው ብቻውን ጊዜ እንዲኖሩ ማድረግም ለወደፊት ሕይወታቸው ከሌላ ቦታ ርቀው እንዳይማሩ ኮንፊደንስ ወይም ደግሞ ሌሎችም ኤንቫይሮንመንት ተቋቁመው እንዳይቀጥሉ አይፈቅድላቸውም።
እውነት ነው
መማ መልመድ መለማመድ ያለባቸው የሚል እምነት ያለኝ
እውነት ነው። አቶ ብርሃኑ እጅግ አመሰግናለሁ። ያለኝ ሰዓት ተጠናቋል። ሁለታችሁም እንግዶቼ ወይዘሮ አበባ ዘነበ ከድሬዳዋ የሴት ልጅ እናት ናቸው። አቶ ብርሃኑ መላክ ከባህር ዳር የወንድ ልጅ አባት ናቸው። ስለ ውይይታችንና ስለነበረን ሰዓት ቆይታ እጅግ አብዝቼ አመሰግናለሁ። እሺ፣ ደህና አምሹ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ይቀጥላል። በደቡብ አፍሪካ በኢትዮጵያ መንግስትና በትግራይ ክልል አመራሮች መካከል ለመጀመሪያ ጊዜ እየተካሄደ ያለው የሰላም ንግግር ሁለት ዓመት ለሚጠጋ ጊዜ የዘለቀው ጦርነት እንደሚቆም ተስፋ አጭሯል። ወደ ውይይቱም ሆነ ወደ ትግራይ ክልል ምንም አይነት የመገናኛ ብዙሃን እንዲገባ ባይፈቀድም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ማህበረሰብ ከፍተኛ እልቂት ያስከተለው ግጭትን ማስቆም የሚችል ስምምነት ላይ እንደሚደረስ ተስፋ ያደርጋሉ። በደቡብ አፍሪካ የምትገኘው ዘጋቢያችን ሊንዳ ጌፍታሽ ያሰናዳችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርብልናለች።
ጆሃንስበርግ በሚገኘው ንግስት ሳባ የኢትዮጵያን ምግብ ቤት የፖለቲካ ልዩነት ሳይለይ ሰዎች ምግብ ይመገባሉ፣ ባህላቸውንም ያወድሳሉ። ከሁለት ዓመት በፊት በኢትዮጵያ መንግስትና በህወሓት መካከል በሰሜን ኢትዮጵያ የእርስ በርስ ጦርነቱ ሲቀሰቀስ የምግብ ቤቱ ባለቤት የሆነው ወንዱ ተስፋዬ ከባድ ድንጋጤ እንደፈጠረበት ይናገራል።
ያልጠበቅኩት ክስተት ነበር። ይሁን እንጂ ይህ ጦርነት ማብቂያ እንደሚበጅለት ተስፋ አድርጋለሁ። እናም በሀገሪቱ ሰላም እንደሚሰፍን አምናለሁ።
የተባበሩት መንግስታት ድርጅት በጦርነቱ ሳቢያ ቁጥሩ ከ5.2 ሚሊዮን በላይ የሚሆን ህዝብ ለረሃብ መጋለጡን ሲያስታውቅ፣ ጦርነቱ እንዲቆም በሚል የዓለም አቀፉ ማህበረሰብ የሚያደርገው ግፊት በከፍተኛ ደረጃ ጨምሯል። በአፍሪካ ህብረት መሪነት በሁለቱ ተፋላሚ ወገኖች መካከል የሚደረገው የሰላም ንግግር ባለፈው ሳምንት በደቡብ አፍሪካ ጀምሯል። የሰላም ንግግሩ ለጦርነቱ ማብቂያ ሊበጅ ይችላል የሚለው እይታ ተስፋዬን ጨምሮ በውጪ በሚኖሩ በርካታ ኢትዮጵያውያን ዘንድ ተስፋ አሳድሯል።
I'm expecting right now what's going on in Ethiopia to have some kind of peace agreement in the country.
አሁን የምጠብቀው በኢትዮጵያ ላለው ሁኔታ ለሀገሪቱ ሲባል አንዳች የሰላም ስምምነት እንዲደረስ ነው። እዚህ ደቡብ አፍሪካ በእርግጥ በጣም ትልቅ የኢትዮጵያ ማህበረሰብ አለ። በአንጻሩ የአፍሪካ ህብረትም በዚህ ጉዳይ ላይ ብዙ ተሳትፎ እያደረገ ነው።
በዌስተርን ኬፕ ዩኒቨርሲቲ እንደሚያስተምሩት ናምህላ ማትሻንዳ ያሉ የፖለቲካ ተንታኞች በአህጉሪቱ ለሚከሰቱ ግጭቶች አፍሪካ መር መፍትሄ ይበጃል በሚለው ይስማማሉ።
እኔ እንደሚመስለኝ ሌሎች የቀጠናው ኃይሎች ሲገቡበት የሀገር ውስጥ ግጭት መሆኑ ያቆመ ይመስለኛል። በጦርነቱ መጀመሪያ ሰሞን በሺዎች የሚቆጠሩ ስደተኞች ወደ ጎረቤት ሀገር ሱዳን ሲሰደዱ ተመልክተናል። ያ በራሱ ግጭቱን የቀጠናው ግጭት ያደርገዋል፣ ምክንያቱም ሱዳኖችም ገብተውበታልና።
ኢዮብ ብስራት እንደ አውሮፓውያን የዘመን አቆጣጠር በ2002 ዓ.ም አገሩን ጥሎ ወደ ደቡብ አፍሪካ እንዲኮበልልና የንግድ ስራውን ከዚያ እንዲጀምር ያደረገው በኢትዮጵያ የነበረው ያለመረጋጋት አንዱ መሆኑን ይናገራል። ይህ የአሁኑን የግጭት ሁኔታ መከታተል ለእርሱ በእጅጉ አዳጋች እንደነበር የሚናገረው ኢዮብ ካለበት ብዙም ባልረቃ ስፍራ እየተካሄደ ያለው የሰላም ንግግር ሲሰማ ጭንቀቱ ቀለል እንዳለለት ያስረዳል።
ደቡብ አፍሪካ በተቀሩት የአፍሪካ ሀገሮች ላይ ተጽዕኖ የማሳደር አቅም አላት። በመሆኑም የሰላም ንግግሩ እዚህ በመደረጉ አንዳች መልካም ውጤት ያስገኝ ይሆናል ብዬ አምናለሁ። እናም ይህ ትክክለኛው ቦታ ነው ብዬ አምናለሁ።
ይህን ንግግር ለማስተናገድ ከደቡብ አፍሪካ የተሻለ ሌላ ሀገር አይታየኝም።
እንደ ማትሻንዳ ያሉ ባለሙያዎች ግን በመካሄድ ላይ ያሉት ንግግሮች ሰላምን ለማምጣት ለሚደረገው ረጅም ሂደት የመጀመሪያ እርምጃ ብቻ መሆኑን ያስጠነቅቃሉ።
I think this meeting is really not negotiations to end the conflict, but to agree on
እንደሚመስለኝ ይሄ ስብሰባ እንዴት ድርድሩ ግጭቱን እንደሚያስቆም ሳይሆን በምን ላይ መደራደር እንዳለባቸው ለመስማማት ነው። ሁለቱም ወገኖች በአስቸኳይ ግጭቱን ለማቆም ወደ ትግራይ ያላቋረጠ እርዳታ እንዲገባና በመሳሰሉት እንዲስማሙ ለማድረግ እነዚህ መሰረታዊ ነገሮች ብቻ ናቸው።
እስካሁን ስለንግግሩ ምንም አይነት መረጃ አልተሰጠም። ይህ ማለት ለጊዜው በሀገር ውስጥም ሆነ በውጭ ሆነው የሰላም አዋጅ መስማት የሚመኙ ኢትዮጵያውያን መጠበቅ አለባቸው።
በመቀጠል ደግሞ የምንሻገረው ወደ ኬንያ ነው። የኬንያ መንግስት የዘረመል የተሻሻሉ ቅይር ዘሮችን በተመለከተ የጣለውን ህግ ካሻሻለ በኋላ የሀገሪቱ ሙዚየሞችና አጋሮች የሀገር በቀል ዘሮችን በመንከባከብና በማስተዋወቅ ላይ ይገኛሉ። ሙዚየሞቹ ሀገር በቀልና ተፈጥሯዊ ዘሮች በተለይም ደግሞ በልውጥ ዘር ወይም ደግሞ ጂኤምኦ በተሰኙ ቅይጥ ዘሮች እየተተኩና እየጠፉ ይገኛሉ ሲሉ አስጠንቅቀዋል። የቪክቶሪያ አሙንጋ ዘገባ ቀጥሎ ይቀርባል።
በኬንያ በዘረመል የተሻሻሉ እጽዋትና እንስሳት ላይ የተጣለው እገዳ ከተነሳ በኋላ ቤተመዘክሮችና ገበሬዎች በተፈጥሮ የሚገኙትን የእህል ዘሮች ጠብቆ ለማቆየትና ለማስተዋወቅ በመረባረብ ላይ ናቸው። ቀጠናው በከፋ ድርቅ ተመቶ ባለበት በዚህ ወቅት መንግስትና አንዳንድ ገበሬዎች የተሻለ ምርት ይሰጠናል ባሉትና በዘረመል በተዳቀሉት የእህል ዘሮች የተነሳ በተፈጥሮ የሚገኙ ዘሮች አደጋ ላይ ናቸው ሲል ቤተመዘክሩ ስጋቱን ይገልጻል። በኬንያ ብሔራዊ ቤተመዘክር በቅርቡ በተካሄደ አውደ ርዕይ ላይ ከተሳተፉት ውስጥ በርካቶቹ ገበሬዎች ሲሆኑ ልዩ ልዩ በተፈጥሮ የሚገኙ የእህል ዘሮችን ለእይታ አቅርበዋል። አዘጋጆቹ እንደሚሉት አውደ ርዕዩ የተሰናዳው እንደ በቆሎ ያሉና በዘረመል የተዳቀሉ የእህል ዘሮች ተቀባይነታቸው እያደገ በመጣበት ወቅት ሀገር በቀል ዝርያዎች መኖራቸውን ለማስተዋወቅ ነው። ፓትሪክ ማውንዱ በቤተ መዘክሩ ተመራማሪ ናቸው።
በቆሎ በኬንያ አዘውትረን የምንመገበው የምግብ አይነት ነው። በተፈጥሮ የሚገኝ የበቆሎ ዘር ነው ያለን። ቢጫ፣ ጥቁር፣ አንዳንዴም ሰማያዊ ሁሉም አይነት ቀለም ያለው በቆሎ አለን። ባህላቸውን ጠብቀው ባቆዩ ማህበረሰቦች ውስጥ ታገኘዋለሽ።
ከአንድ ወር ገደማ በፊት የኬንያ መንግስት በዘረመል በተዳቀሉ ዘሮች ላይ የተጣለውን የአስር ዓመት እገዳ አንስቷል። በአካባቢው ያለው ድርቅ የምግብ ዋስትናን አደጋ ላይ በመጣሉ እገዳውን ማንሳቱ ምርትን ለማሳደግና የምግብ ዋስትናን ለማረጋጋት ይረዳል ብሎ ተስፋ ያደርጋል። የሀገር ውስጥ የተፈጥሮ ዘሮችን የሚደግፉት በበኩላቸው እገዳውን ማንሳቱ የዘሮችን መደበላለቅ ስለሚያስከትል ለዘመናት የነበሩትን የተፈጥሮ ዘሮች እንዲጠፉ ያደርጋል ባይ ናቸው። አን ማይና በኬንያ የብዛ ህይወትና የህይወት ደህንነት ማህበር አስተባባሪ ናቸው።
በኬንያ አነስተኛ አምራች የሆኑ ገበሬዎች በትናንሽ መሬት ላይ ነው የሚያመርቱት። በተለይ በቆሎን የተመለከትን እንደሆነ የእርክበ ብናኝ ዝውውር አለ። ገበሬዎቹ ከአካባቢያቸው ውጭ ያለው እርክበ ብናኝ ወደ እነርሱ ማሳ መምጣቱን መከላከል አይችሉም።
በዚህም የተነሳ ባለስልጣናት ገበሬዎቹ አገር በቀል ዘሮችን እንዲጠብቁ በማበረታት ላይ ናቸው። ሳሙኤል ድሪቱ 200 ከሚሆኑትና በፕሮግራሙ ከታቀፉት ገበሬዎች አንዱ ናቸው። ከ500 በላይ የሚሆኑ የተለያዩ ዝርያዎችን በማሳቸው በመንከባከብ ላይ ይገኛሉ። ለእርሳቸው የምግብ ጥራት በዘረመል በማዳቀል ከሚገኘው የምርት መጨመር ይበልጥባቸዋል።
Food security is just you have food. You don't know where it's coming from. You don't know how it has been grown.
የምግብ ዋስትና ማለት ምግብ አለሽ፣ ነገር ግን የት እንደተመረተ አታውቂም። በምግብ
ተመልካቾቻችን፣ የማክሰኞ ምሽት መሰናዷችን እዚህ ላይ ተጠናቀቀ። ስናስተናግዳችሁ የምሽነው ኤደን ገረመው፣ መሰናዶውን የመራው ኤልያስ አስማረ፣ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። የዛሬን እዚህ ላይ ፈጸምን። ደህና ደሩ።